ኃጢአትን ምን እንደሆነ መግለጥ የሚችል ሰው ምንድን ነው ኃጢአት የሚለውን ለመግለጥ በጣም እጅግ አስቸጋሪ ነው። ግን ብዙ የእግዚአብሔር ሰዎች የተለያዩ አይነት አገላለጾችን የተለያዩ አይነት መግለጫዎችን ይጠቀማሉ። መጽሐፍ ቅዱሳችንን ተመስርተን ኃጢአት ምን እንደሆነ ለማየት ምንችልበትን ጠጋ ያለ መረዳት አግኝተን ዛሬ እንሄዳለን። ጌታ ይመስገን። ሮሜ ምዕራፍ 5ን አውጥተን ቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። በዚህ ክፍል ውስጥ ኃጢአትን በጣም ለመረዳት እንድንችል መሰረታዊ የሆኑ ነጥቦችን ባለፈው ጊዜ መጨረሻ ላይ ስንማር ያየነውን ኮንሰፕት እንመለከታለን። አንድ፣ ኃጢአት በአንድ ሰው ወደ ዓለም ምን አረገ? ገባ ይላል። እና በዚህ ላይ የመጀመሪያውን ኃጢአት የሰራችው ሔዋን ነች እና ቀጥሎ አዳም ነው። እና ለምን አዳም ላይ ፎከስ ሆነ ብለን ብንል አዳም የሰው ልጆች ሁሉ ምን ስለሆነ ሄድ፣ ፌዴራል ሄድ፣ ወኪል ስለሆነ፣ ዋና ሰው ስለሆነ በእኛ ህይወት ውስጥ ለሚሆነው ነገር ወሳኝ የሆነውን ነገር ስፍራ የያዘው አዳም ነበረ። አንዱ ይሄ ነው። ሁለተኛ የምንመለከተው የአዳምና የሔዋን ኃጢአት፣ አዳም ኃጢአት ሲሰራ ሔዋን እንደ ተሳሳተች እባቡ አሳተኝ እንዳለች አይደለም የሳተው። እንዴት ነው የሳተው? ውይ እሱን ነው እንደ የበላሁት፣ ያም አንተ የከለከልከውን ዛፍ ነው እንደ ፍሬ የበላሁት፣ አላወቅኩም ነበር አላለ። እና የበላው ምን እንደሆነ ያውቅ ነበረ። ለምንድን ነው የበላው? ክሎዘስት ነገር የምናየው ቢኖር ምንድን ነው? ሚስቱን ስለሚወዳት ነው። እግዚአብሔር ያሳያችሁ የሚስቱ ፍቅር ከእግዚአብሔር ፍቅር ይልቅ ምን አድርጎበታል? አይሎበታል። እና ኃጢአትን ለማየት በጥቂቱ የሚረዳ ነገር አለው ይሄ። ስለዚህ ኃጢአት ለአዳም በጣም ጠንካራ ሆኖ ነው የተቆጠረበት። የሚስትህን ቃል ምን አድርገሃል? ሰምተሃልና እኔ ካዘዝኩ ዛፍ እንዳትበላ ካዘዝኩ ዛፍ ለመብላት የሚስትህን ቃል መስማትህ ነው ምክንያቱ ብሎታል እግዚአብሔር። ሌላ የምንመለከተው በዚህ ውስጥ ይሄ የአዳም ኃጢአት ለሰው ልጆች ሁሉ እንዴት እንደደረሰ ወደ ዓለም ገባ የሚለው ሀሳብ ኃጢአት ወደ ሰው ልጆች የመጣበትን እንጂ ዓለም ውስጥ የተነሰነሰ እንደ ቫይረስ የገባ ነገር አይደለም። ቫይረስ ገባ፣ ፍሉ ገባ እንደምንል ሳይሆን ወደ ሰው ልጆች መግባቱን ነው የሚያሳየው ወደ ዓለም ገባ ሲል። ስለዚህ ይሄ ኃጢአት ወደ ዓለም የገባው በአዳም ከአዳም ውጪ አንድ ኃጢአት እንደነበረና እንደ ቫይረስ ወይም እንደ ባክቴሪያ የአዳምን የያዘው ነገር አድርገን አይደለም መቁጠር ያለብን። ምክንያቱም ኃጢአት በአንድ ሰው የአዳም ድርጊት ወደ ዓለም አመጣው ነው እንጂ የሚለው እንደዛ አይደለም። ይሄ ማለት ሰይጣን የሰራው ስራ ወይም በእባቡ አማካኝነት የተከናወነው ኃጢአት አይደለም ለማለት ሳይሆን በዚህ ዓለም ላይ ለሚሆነው ነገር ወሳኝ ስፍራ ያለው እባቡም አይደለም ሰይጣንም አይደለም ማን ነው? አዳም ነው። ምክንያቱም እግዚአብሔር አዳምና ሔዋን ሲፈጥራቸው እግዚአብሔር የፈጠረውን ፍጥረት ሁሉ ምን እንዲያደርጉ ነው የፈጠራቸው? እንዲገዙ፣ እንዲያስተዳድሩ፣ እንዲቆጣጠሩ በስልጣን በክብርና በማዕረግ ነው በዚህ ምድር ላይ ሾማቸው። ግልጽ ነው አይደለም? ስለዚህ ወደዚህ ዓለም ኃጢአት ለመግባቱ በዚያኛው ዓለም ኃጢአት የገባበትን ጊዜ አናቅም ማለት በመላእክቶች ዘንድ አለመታዘዝ በአንዳንድ መላእክቶች እንዴት ሊገባ እንደቻለ አናቅም። ይሁን እንጂ ያንን አለመታዘዝ የተከተሉ መላእክቶች መንግስተ ሰማይን ሁሉ አልበከሉም። በዛ ኃጢአት ያልተያዙ ብዙ ቅዱሳን መላእክቶች እንዳሉ እናውቃለን አይደለም? እግዚአብሔርን ያልታዘዙ የተወሰኑ መላእክቶች እንዳሉ ነው የምናውቀው። ግልጽ ነው። ስለዚህ ይሄ ወደ ዓለም ገባ የሚለው ኮንሰንትሬት የሚያደርገው የአዳም አክሽን እግዚአብሔር አዳምን እግዚአብሔር በፈጠረው ፍጥረት ላይ የፈጠረው ሰው በዚህ ዓለም ላይ ኃጢአት ያመጣውን ኢፌክት እና ጉዳት ወደ ሰው ልጆች መተላለፉን ምክንያቱ አዳም እንደሆነ ለማተኮር እንደሆነ እናያለን። ስለዚህ ወደ ዓለም ገባ ይላል። ከዛ በኋላ ባለፈው ጊዜ ስንመለከት በኃጢአትም ሞት ይላል እና ኃጢአትን በነጠላ ቁጥር ነው በዚህ ቦታ ላይ የሚናገረው። በኃጢአትም ምን መጣ ይላል? ሞት፣ ትልቁ ሞት፣ የሰው ልጆች ሁሉ የሚሞቱት ሞት የመጣው በብዙ ኃጢአቶች ሳይሆን በስንት ኃጢአት ነው? በስንት ኃጢአት ነው? ለኔክስት ዊክ ካፌ አዘጋጅላችሁ ነቃበሉ። በስንት ኃጢአት ነው? በአንድ ኃጢአት ነው። እግዚአብሔር ያሳያችሁ የሰው ልጆች ሁሉ የሚሰሩት ኃጢአት አይደለም ሞትን ያመጣው። ብዙ ኃጢአቶች አይደሉም ሞትን ያመጣው፣ አንድ ኃጢአት ነው ሞትን ያመጣው። ግልጽ ነው። በኃጢአትም ሞት። ከዛ በኋላ ባለፈው ስናጠና እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ይሄ ከበድ ያለ ነገር ነበረ፣ ብዙ ነገር አወያይቶናል። እና የሰው ልጆች ሁሉ በነፍስ ወከፍ የሰሩትን ኃጢአት ሳይሆን የሚናገረው እንደዚሁ ሁሉ ኃጢአትን ስላደረጉ ይላል። እና አሳሳች ትርጉም ልንወስድ እንችላለን። ስላደረጉ የሚለውን ስናይ እያንዳንዳቸው በየግላቸው የሰሩትን ኃጢአት የሚያመለክት ይመስላል፣ ግን አይደለም። ምክንያቱም ኮንቴክስቱን፣ ክፍሉን ስትመለከቱት ይህንን አያገናዝብም። እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ስለዚህ የሰዎች ልጆች ሁሉ ኃጢአትን ያደረጉት መቼ ነው የሚለውን ጥያቄ ጠይቀን አይተናል አይደለም? እና በአዳም ውስጥ ሆነው ምን አድርገዋል? ያንን ኃጢአት ፈጽሟል የሰው ልጆች። እና የቱንም ያህል የሰው ልጆች አለ አይደለም አዳምን ብሌም ብናደርግም አዳም ሁላችንንም የያዘ የሁላችንም ምንድን ነበረ? ወኪል ነበረ። እና ብዙዎቻችን እዚህ መተን ልጅ ወልደናል። ልጆቻችን ኢትዮጵያዊ የመሆን እድላቸው አለ አይደለም የቀረው እዚህ በመምጣታችን ነው። መልካም ምርጫ ይሁን ክፉ እንደ አስተያየታችን ልንመለከተው እንችላለን። ስለዚህ ክፉ ምርጫም ሆነ ደግ ምርጫ ቤተሰቦች ሊወልዷቸው የሚችሏቸው ልጆች ጄኔቲካሊ ኬሪ አድርገው በህይወታቸው በሚወስኑት ውሳኔ ቀሪ ትውልዳቸውን አፌክት እንደሚያደርጉ ሁሉ አዳምም እኛን የሰው ልጆችን በመወከል በገነት ውስጥ የወሰደው እርምጃ ሊወልዳቸው የሚችላቸውን ሰዎች ሁሉ አፌክት አድርጓል። ግልጽ ነው። ይህንን ተመልክተናል እና ዕብራውያን ምዕራፍ 7ን አውጥተን መልከ ጸዴቅን አይተን ነበረ። መልከ ጸዴቅ የሚባለው አከራክሮናል። ነገር ግን ያው የተስማማንበት ባንስማማም ያመንኩበትን ትምህርት አስተምሬያችኋለሁ። መልከ ጸዴቅ ብዙ ሰዎች ግራ ይገባቸዋል። አባትና እናት የትውልድም ቁጥር የሉትም ይላል አይደለም? እና አባትና እናት የትውልድም ቁጥርም የሉትም፣ ነገር ግን በእግዚአብሔር ልጅ ተመስሎ የልዑል እግዚአብሔር ካህን ያችሁት በልዑል እግዚአብሔር ካህነቱ የእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። እና ይሄ ሰው አባትም የሉትም የትውልድም ቁጥር የለውም የሚለው ነው ብዙ ሰዎችን ግራ የሚገባው። እና እንደዚህ ያለ ነገር በነገራችን ላይ ለጌታ ለኢየሱስ ቢነገር እንዲህ ያለ ነገር አይነገርም ባይዘወይ። እና ምክንያቱም በብሉይ ኪዳን ኢየሱስ ክርስቶስ በአምላክነት ዘ ኤንጅል ኦፍ ዘ ሎርድ ሆኖ ይገለጣል እንጂ የትውልድ ቁጥር በሚነገርለት መልክ አይገለጥም። ግልጽ ነው። እና ይሄ መልከ ጸዴቅ አብርሃም ሲገናኘው አብርሃም አስራትን አውጥቶ ሰጥቶታል። ደግሞም ባራኪ ሆኖ አብርሃምን ባርኳል። እና በብሉይ ኪዳን ውስጥ መልከ ጸዴቅ ዘሮ ማን እንደሆነ መቼ እንደተወለደ ከዛም ደግሞ በኋላ በሕይወቱ ፍጻሜ ምን እንደሆነ መጽሐፍ ቅዱስ አይናገርም። ይሁን እንጂ መጽሐፍ ቅዱስ በአጻጻፉ አንዳንድ ታሪኮችን የሚጀምርበት አጀማመሩም ሆነ አጨራረሱ በራሱ መንፈሳዊ ምን አለው? ትርጉም አለው አጀማመሩና አጨራረሱ። ስለዚህ አጀማመሩን ሰደንሊ መልከ ጸዴቅን አምጥቶ በአብርሃም ሕይወት ውስጥ ድንቅር አድርጎ ነው ያስቀመጠው። ከዛ በኋላ ደግሞ ይሄን ያህል ትልቅ ቦታ ያለው ሰው ይሄ መልከ ጸዴቅ አብርሃምን የመሰለ የእግዚአብሔር ሰው ባራኪ፣ ከእርሱ ደግሞ አስራት ተቀባይ ሆኖ ምን ሆኗል? ወዲያውኑ ሰደንሊ ደግሞ ዲስአፒር ያደርጋል። ማን ነው? ከየት መጣ? ምንድን ነው ፍጻሜው? እንዲህ የመሰለ ሰው እንደ አብርሃም ያለ ትልቅ የእግዚአብሔርን ሰው የእምነትን ሰው የባረከው ሰው ማን ነው? እና ለምን መጽሐፍ ቅዱስ በእንዲህ ሁኔታ ገጭ ብሎ መሃል ላይ ገባ? ስለዚህ ምንድነው መጽሐፍ ቅዱስ የሚያስተምረን? ዕብራዊው ጻፊው በእግዚአብሔር ተመስሎ በዛ በመጽሐፍ ቅዱስ በተቀመጠበት ታሪካዊ ሁኔታ ውስጥ የእግዚአብሔር ቃል ባስቀመጠው አቀማመጡ በእግዚአብሔር ሊተመስሎ ምን ያረጋል? ምሳሌ ሆኖ በብሉይ ኪዳን ይቀመጣል። ግልጽ ነው። ይህንን አተረጓጎም ነው ያየነው። ስለዚህ መልከጼዴቅ የእግዚአብሔር ልጅ ኢየሱስ ክርስቶስን የዘላለም ሊቀ ካህንነት ሲያሳይ ምንድን ነው የኢየሱስ የሊቀ ካህንነት አገልግሎቱ ከየት ነው የመጣው የሚለውን ስንመለከት እሱ ወደፊት ማጥናት እንችላለን። ዕብራውያን ምዕራፍ 7ን አንብቡት። በጣም የሚገርም ትምህርት አለው። ይሁን እንጂ መልከጼዴቅን ያነሳንበት ምክንያት ከዚህ ጥናት አንጻር ምንድን ነው ብለን ብንል፣ አንደኛ መልከጼዴቅ አብርሃም ሲገናኘው ዕብራውያን ምዕራፍ 7 ላይ ስናነብ አብርሃም ይስሐቅን የወለደ፣ ይስሐቅ ያዕቆብን የወለደ፣ ያዕቆብ ደግሞ 12 ነገድ የወለደ፣ ያዕቆብ ከወለዳቸው 12 ነገዶች መካከል ሌዊ የሚለው የእግዚአብሔር ሕዝብ ካህናቶች የወጡበት ዘር ትውልድ እንደሆነ እናያለን። ስለዚህ መልከጼዴቅ በካህንነቱ አብርሃምን መባረኩ ትልቅ ትምህርት አለው ነው ዕብራዊው ጻፊ የሚለው። ምንድን ነው ትምህርቱ? ሌዊ በአብርሃም ውስጥ ሆኖ ምን አድርጓል? አስራትን ሰጥቷል። አብርሃም ለማን ለማን ሰጥቷል? ለመልከጼዴቅ ሰጥቷል። አብርሃም ሊቀ መልከጼዴቅ በተገናኘው ጊዜ ሌዊ የት ነበረ ለሚለው ሲናገር ዕብራዊው ጻፊ ምን ይላል? በአብርሃሙን ምን ውስጥ ነበረ? ወገቡ ውስጥ ነበረ። ጄኔቲካሊ የጄኔቲክ ቋንቋ እንዲ አልነበረም፣ ጄኔቲካሊ በውስጡ ነበረ ብሎ ይላል። እግዚአብሔር ይመስገን። እኛ ምናልባት የምንወልዳቸው ልጆች አይተን ካልኩሌት እያደረግን ላንኖር እንችላለን። ግን እግዚአብሔር ግን የሚወለዱትን አላደለም ልጆች ሁሉ ያያል። እግዚአብሔር ይመስገን። ከሩቅ መቀመጥና መነሳታችን ያያል። እግዚአብሔር የዘላለም አምላክ ነው አይደለም? ስለዚህ አብርሃምን እዛ ቦታ ላይ አስራት ሲሰጥ መጽሐፍ ቅዱስ ሲጻፍ ያንን መጽሐፍ ቅዱስ መጽሐፍ ያጻፋቸው እግዚአብሔር በመንፈሱ የአብርሃምና የመልከጼዴቅን መገናኘት ለትምህርት ሆን ብሎ ምን አድርጎታል? አስቀምጦታል ማለት ነው። እግዚአብሔር ይመስገን። ግልጽ ነው። ሶ ፋር ሶ ጉድ። ስለዚህ አብርሃም መልከጼዴቅን ሲገናኝ ይስሐቅን ካልወለደ ያዕቆብ እንዴት ይኖራል? አይደለም? አይ ሆፕ የሚጠፋው ሰው የለም አይደለም? ስለዚህ ያዕቆብ ሳይወለድ ሌዊ አይኖርም ማለት ነው። እና በዚህም ሁኔታ ምንድን ነው ሊያሳይ የሚፈልገው? አብርሃም የወሰደው አክሽን፣ የወሰደው እርምጃ፣ የሰጠው አስራት፣ የተቀበለው በረከት ማንን ይነካል ነው የሚለው? ሌዊን ይነካል ነው የሚለው። ግልጽ ነው። ሌዊን ይነካል። እውነት ነው። እኛ እያንዳንዳችን የምንወስደው ነገር ልጆቻችን አፌክት ያደርጋል። ዲዩ ኖ ዳት እስከ ስንት ትውልድ ድረስ እግዚአብሔር ይቀጣል። አያችሁት? ለልጅ ልጅ የሚተላለፍ መርገም አለ፣ ለልጅ ልጅ የሚተላለፍ በረከት አለ። ስለዚህ እግዚአብሔር አብርሃምን በዛ ቦታ ላይ በሌዊ ሕይወት ውስጥ የሚከናወነው ነገር በአብርሃም ሕይወት የሚከናወነውን ነገር አንድ አድርጎ ነው የሚያሳየን ያ አዳምን በገነት ውስጥ በነበረበት ጊዜ የወሰደው እርምጃ እኛ ባንወለድም አዳም የወሰደው እርምጃ ማንን ይመለከታል? እያንዳንዳችንን ይመለከታል። ግልጽ ነው። እግዚአብሔር ይመስገን። አሜን አሜን። ላስተኛቸው አለ በለዛ አልሆንም። ስለዚህ በዚህ ቦታ ላይ ስንመለከት ምንድን ነው ሁሉ ኃጢአትን ስላደረጉ የሚለውን በሌላ መልክ ልተርጉም ብትሉት በፍጹም ስህተት ላይ ትወድቃላችሁ። ምክንያቱም ኢንዲቪጁዋል ኃጢአታችን አይደለም ሞትን የሚያመጣው። ግልጽ ነው። ኢንዲቪጁዋል ኃጢአታችን ከየት አገኘ ነው ጥያቄው። መጽሐፍ ቅዱስ ኦሪጂናል ሲን የሚባለው ሰው ልጆች ሁሉ ኃጢአተኞች እንዲሆኑ ያደረጋቸው ኦሪጂናል የሆነው ኃጢአት ከማን ነው የመጣው? ከአዳም ነው የመጣው። ግልጽ ነው። እንዲሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። አሁን ቁጥር 13 እና 14 ግልጽ ይሆንልናል። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና። አያችሁት? በሌላ አባባል ሕግ ሳይኖር ሰዎችን ይሄን ተላለፋቸው የሚባል በደል ሊቆጠርባቸው አይችልም። ስለዚህ ህግ ሳይኖር ኃጢአት በዓለም ነበረ። አያችሁት? ኃጢአት በዓለም ነበረ። ምን ሆኖ ነበረ? የሚቆጠር ኃጢአት ሆኖ አልነበረም። የማይቆጠር ኃጢአት ሆኖ በሰዎች ህይወት ውስጥ ነበረ። ስንቶቻችሁ ናችሁ እስቲ የሰራችሁት ኃጢአት ብቻ ኃጢአተኛነታችሁ የሚያሳያችሁ? ሁላችንም ከራሴ ጭምር የምንሰራው ኃጢአት ነው የኃጢአተኛነታችን ልክ የሚያሳየን፣ አይደለም? ለዛ ነው የምናውቀው። ነገር ግን መጽሐፍ ቅዱስ ኃጢአት በዓለም ነበረ የሚለውን ኃጢአት ዛሬ እንድናውቀው በጣም ያስፈልጋል። ህግ ሲመጣ መንፈሳዊ ነገር ለማድረግ ስንነሳሳ፣ የእግዚአብሔርን ትእዛዝ ለመፈጸም ስንፈልግ፣ ያንን የምንፈልገው መልካም ነገር እንዳናደርግ የሚያደርገው ኃጢአት ፖቴንሻል ሆኖ ተሸክመ ነው ከእኛነታችን ጋር መኖር ማወቅ በጣም ኢምፖርታንት ነው። ይህንን የሚያውቅ ሰው ለመንፈሳዊ መንገድ፣ ለትክክለኛ መንፈሳዊ ሕይወት ጥሩ ጥርጊያ መንገድ ያዘጋጃል። አስተውሉ። ስለዚህ ኃጢአት በዓለም ነበረ ይላል። መቼ ነው የነበረው? መቼ ነው የነበረው? አዳም ከሰራበት ጊዜ ጀምሮ፣ ኃጢአት ከሰራበት ጊዜ ጀምሮ የወለዳቸው ልጆች ሁሉ ሕግ ባይሰጣቸውም ኃጢአት ነበረ። የሚገርም ነገር ነው። ምን ሆኖ ነበረ ይህ ኃጢአት ያለው? ብዙ የእግዚአብሔር ሰዎች ይህንን ኃጢአት የሚገልጡበትን ሁኔታ በስፋት ለማሳየት እሞክራለሁ። ይሁን እንጂ ቁጥር 13 ተመልከቱት። ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ካለ በኋላ፣ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ባልሰሩት ይላል። ባልሰሩት ላይ ግን በአዳም መተላለፍ ምክንያት፣ እሱ ባደረገው ኃጢአት ምክንያት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ማለት ሕግ እስኪመጣ ድረስ ሞት ነገሰ ይላል። ማን ነገሰ? ልብ በሉ፣ ሞት የምን ውጤት ነው? ስለዚህ ሞትን በሰው ላይ እስኪያነግስ ድረስ ምንም ሕግን ባይተላለፉም ሰዎች ሞትን እስኪያነግስ ድረስ የሆነ ሲሪየስ ኃጢአት እንዳለ በሰው ልጆች ሁሉ ላይ ያሳያል። ስለዚህ ቀላል ኃጢአት እንዳታረጉ። ትልቅ ኃጢአት ይመስለን እኛ የሰራነው ነው የሚመስለን። ያሰራንን ኃጢአት ነው ትልቅ አድርገን ማየት ያለብን። ለምን? ሞትን ምን እስከ ማድረግ የደረሰ ነው ያ ኃጢአት። ያን ቀላል ቢሆን ኖሮ አይ ቀላል ነው የአዳም ነው ይሄኛው ይባል ነበረ። ዛሬ የሰው ልጆችን የሚያስለቅሰው ትዳርን ለመፍታት ህይወትን ለማጣት እርስ በርስ ለመገዳደል በዓለም ላይ የምታዩትን ክፋት ሁሉ ያስገኘው ኃጢአት ዶርማንቱ ኃጢአት ነው። ፖቴንሻሊ ሁሉ ሰው ታይም ቦምብ ነው። ዊ ኦል አር ኪለርስ። ዱ ዩ ቢሊቭ ዚስ? ግልጽ ነው ወገኖች? አያችሁት? ብዙ ሰው ምንድን እኔ እኮ ሁኔታው ነው ይላል፣ ሰይጣን አሳስቶኝ ነው ይላል። ኃጢአት እንዳለበት አያውቅም። ንጉሥ ዳዊት አንድ ይህን ነገር የተናገረው ሚስጥር ተመልከቱ። መዝሙር ምዕራፍ 51 ላይ ሲናገር እግዚአብሔር ከትቢያ አንስቶ ትልቅ ቦታ ላደረሰው ሰው ነው። በጣም የሚያስገርም ስፍራ ለእግዚአብሔር ያወጣው ሰው ነው። ነገር ግን ትልቅ የሆነ አሳፋሪ ኃጢአት ባደረገበት ጊዜ ንስሐ ሲገባ ራሱን እንዴት እንደጠላ ጭም እውነተኛ ነሳ ምን እንደሆን ለማየት መዝሙር 51ን ማየት ነው ጥሩ ብዬ የምለው። በዚያ ቦታ ላይ ንጉሥ ዳዊት ሲናገር ጄንዊን የሆነ ንሳ ነው የሚገባ አለ አይደለም። ብዙ ሰው ንሳ ሲገባ አለ አይደለም፣ አንዱ ምን አለ መሰላችሁ፣ የኢቫንጀሊካን እና የኢቫንጀሊካል የንሳ ሜተር ትክክል አይደለም አለ። ለምን መሰላችሁ? ሪፔንት አርግ ተብሎ ሲባል ሪፔንት ማድረግን ስላፈረ የካቶሊክና የኦርቶዶክሱ ነው የሚሻለው ብሎ እንደውም በዚህ ጉዳይ መጽሐፍ እጽፋለሁ ይላል አሉ። የሚያስደንቅ የሚያሳፍር ነገር ነው። ሰው ኃጢአቱን ለሰው የሚናገረው ለምሳሌ በሳጥን ውስጥ ተቀምጦ በመጋረጃ ተጋርዶ ይንሰርቻለሁ ብሎ ለሌላ ሰው ስለተናገረ ተገላገለ ማለት ነው? እንደገና ሰርቶ ይመጣል ዘሴም ፐርሰን እንደዛ ነው ማለት ነው? ንስሐ እውነተኛ ንስሐ እንደ ካቶሊክም አይደለም እንደ ኦርቶዶክስም አይደለም እንደ ንጉስ ዳዊት ነው። እግዚአብሔር ይመስገን። ንጉስ ዳዊት ንስሐ በጣም አካውንታብል ሆኖ ነው ራሱ የሚናገረው በእግዚአብሔር ፊት። እና ምን ይላል በዛ ቦታ ላይ? አንተን ብቻ በደል ይላል። ንጉስ ዳዊት የሰው ነገር አይደለም ባዛር ያረገው እግዚአብሔርን እንዴት እንደበደለ ምንም እንደዚህ ያለ ንስሐ ለመግባት እግዚአብሔር ማወቅ ይጠይቃል አይደል? ሃይማኖታቸው ከሰው ጋር ያሆነ ነገር ብቻ ያላቸው ሰዎች የድራማ ንስሐ ሲገቡ ዟይተናል። ግን አንተን ግን በደልኩ የሚል ሰው ተበዳውን እግዚአብሔርን ሳይበድለው አብሮት ጥሩ ነገር ከእርሱ ጋር እንደኖረ የሚታወቅ ሰው ይሄን ማለት ይችላል። ለምን? የእግዚአብሔር ቅዱሱን አምላክ አሳዝኗልና ይታወቀዋል አይደል? ይቅርታ የምጠይቁት ማንን? የምታውቁትን ሰው። ወዳጅነታችን ፍቅራችን እንዴት ወዳጄን አጣለው ይሄን አድርጌ እንደው አሳዝኘው የምንለው ፍቅር የነበረንን ሰው። ስለዚህ በዛ ቦታ ላይ ንጉስ ዳዊት ኃጢያቱን በጣም ካልኩሌቲቭ በሆነ ዲቴል አናሊቲካሊ ራሱን አና እየተመለከተ ኃጢያት ያመጣበትን ጉዳት ሁሉ እየተመለከተ ንስሐ ሲገባ የማይታወቅ ስውር ጥበብን አስተዋወቀኝ ይለዋል እግዚአብሔር። ያ ስውር ጥበብ እንደሆነ ታውቃላችሁ? እነሆ ባመጻ ተጸነስኩ እናቴን በኃጢያት አያችሁት። ስለዚህ ማንነቱን ኃጢያትን ሲወለድ ንጉስ ዳዊት ዲቃላ ወይም ደግሞ በዝሙት በርኩሰት የተወለደ ሰው አይደለም ከጋብቻ ውጪ። ንጉስ ዳዊት ምናልባት በዚህ መንገድ እኔ በዚህ መንገድ የተወለዱ ልጆችም ኃጢያተኛ ነኝ ብለው የሚሉት ለዛ ይመስለኛል። I don't think we need to say even that. ይሁን እንጂ ምንድነው ንጉስ ዳዊት ታሪኩ ከሌሎች ሰዎች አወላለድ ይልቅ የጎደለ ነገር እንዳለው ስለተሰማው አይደለም። እንደዚህ ያለ ነገር ሰው እግዚአብሔር እዛ ላይ አውጥቶት አክብሮት መልካም ነገር ሆኖለት እንዴት እንደዚህ ሊሰራ እንደሚችል እየተደነቀ መድፈሩ አቅም ማግኘቱ ይሄ ኃጢአት እንደዚህ ያለ ውርደት ሊያመጣበት እንደዚህ ያለ ኪሳራ ሊያመጣበት እየቻለ። በነገራችን ላይ ኃጢአት ያለመለመው ሰው እኔ አይቻለሁ። ተመቻ ተመቸው የሚል ሰው አይታችኋል? ከሌንዶ በቃ እና ኃጢአት መስራት ከጀመረ ጀምሮ እንደው በጣም እንትና አይደለም እንዴ ባክ እንዴት አማረበት የሚል ሰው የለም። በመብላት በመጠጣት ይመጣ ኃጢአት በሉት አይደለም፣ በመናገር ከሰው በመጣላት በሉት፣ በማሰብ በሉት፣ በብዙ ልማድ በፈለገ የሚሰራ የኃጢአትን አይነት ዘርዝሩ ኃጢአት ያለማው የተመቸው ሰው የለም። እንዴ ነው ከሌ በጣም እንደው በሰላምተኛ እንዴ ኃጢአት እኮ ሰርቶ ነው እንደዚህ እኮ ግንድስ ብሎ የተኛው የሚባል ሰው የለም አይደለም እንዴ አይደለም ወገኖቼ። ኃጢአት በጣም መጥፎ ነገር ነው፣ ዲስትራክቲቭ ነው። ግን ለምንድን ነው ሰርቶ እንደዚህ ያለ አይነት ወራዳ አይነት ጉዳት ውስጥ የመጣው? ንጉስ ዳዊት ለራሱም ፐዝልድ የሆነ እየተገረመ ነው የሚያየው። እነሆ ባመጻ ምን አረኩ ተጸነስኩ እናቴም በኃጢአት ወለደችኝ። ማንነቱ ላይ ፎከስ ሆኖ ነው የራሱን ሁኔታ በትክክለኛ መነጽሩን አውልቆ ባለመጋረጃ ራሱን ማየት በቻለበት ጊዜ ነው ይሄንን ምስጢር ያየ። እግዚአብሔር ይመስገን። ዲዩ ነው እኔ ከኃጢአተኞችም ዋና እኔ ነኝ አለ ጳውሎስ። ኃጢአተኝነት በአንድ ወቅት በሕይወታችን ታሪክ ውስጥ ፐርፎርም ያደረግነው የሰራ ነው ድርጊት አይደለም፣ ከእኛ ጋር የተያዘ ጉዳይ ነው። ያ ካልገባን መንፈሳዊ ነገራችን ይበላሻል። ምክንያቱም ላይፍ ስታይላችን ብንቀይር፣ ጂኦግራፊ ብንቀይር፣ ጓደኞቻችንን ብንቀይር፣ አያችሁት ወገኖች፣ ኃጢአት እኛ ጋር ያለውን ኃጢአት አንቀይረው። ለነው ፎርሙን የኃጢአቱን አይነት ልንቀይር እንችላለን፣ ስታይሉን ልንቀይር እንችላለን። የምንሰራው ኃጢአት መልኩ ሊቀየር ይችላል። ልጆች ሳለን የምንሰራው ኃጢአት አዋቂ ሳለን ከምንሰራው እንደሚለይ ሁሉ የሲ በተለያየ አይነት ስታተስ እና ሪሌሽንሺፕ ሳለን ዲፍረንት ኃጢአትን እንሰራ እንችላለን። የረቀቀ ኃጢአት፣ ጨዋ መሳይ ኃጢአት ልንሰራ እንችላለን አይደል? መሪ ስንሆን የመሪ ኃጢአት አለ። ተመሪ ስንሆን የተመሪ ኃጢአት አለ። የተማርን ስንሆን የተማረ ሰው ኃጢአት አለ አይደል? ብዙ አይነት ያጥያት አይነቶች አሉ። ዓለም በሞላው በክፉ እንደተያዘና ቃልን ይላል። ስለዚህ ከኃጢአት ፍሪ የሆነ ዞን የለም። ከኃጢአት ፍሪ የሆነ ዞን የለም። ግልጽ ነው። ኃጢአት is everywhere. የት ነው ያለው? ከኛ ውጭ ምናየው አይደለም። የት ነው ያለው? ከናታችን ማህፀን ስንጸነስ አብሮን የተጀመረ ከመነሻ ታሪካችን ጋር አብሮን ያለ ነገር ነው። ብዙ የእግዚአብሔር ሰዎች ኃጢአትን ለመግለጽ የሚጠቀሙት ቃሎች ብዙ አይነት ሁኔታዎች ኦሪጂናል ሲን የሚለውን ለማሳየት ይሄ ኦሪጂናል የሆነው በአዳም የገባው ኃጢአት ምንድን ነው ብለው ሲሉ ብዙዎቹ ምን ይላሉ መሰላቸው? ፍትወት ነው፣ ብርቱ የስጋ ፍላጎት ነው ይላሉ። ውድ ወገኖቼ ኃጢአት በሰው ህይወት ውስጥ በምን አይነት ሁኔታ እንደተቀመጠ በጣም የሚገርም ነገር ነው። ኃጢአትን ብቻም እዚህ ሁድ ቤተክርስቲያን የምትመጡ በጣም ብዙ ተምራችኋል። ይሄንን በጣም ባለፉት ጊዜያቶች በጣም ሲሪየስ ዴፕስ ያለው ትምህርት ተምረናል። ኃጢአትን ከስጋ መለየት ማለት ግራቪቲ የሌላት መሬት ለማግኘት መሞከር ነው። ግራቪቲን ዲስከቨር አርጎ ምን ነው በቃ እኛ በቀላሉ ዲፍረንት የሆነ ላይፍ ስታይል ለመኖር እንችል ሁሉ በቃ እንደ ወፎች እየበረርን መኖር እንድንችል ስንተኛ በቃ ምን ግራቪቲ የሚባል እናጠፋለን የሚል ይህንን አቴምፕት መቼም እኔ ሰምቼ አላውቅም። ሳይንቲስቶች አሉ እነዚህ የሚሞክሩ። ግራቪቲ ከምን ጋር የተያዘ ነው? ከመሬት ከራሷ ከሁኔታዋ ጋር የተያዘ ነው። ኃጢአት ከሰው ሰውነት ከሰው አካላዊ ባዮሎጂካል ኔቸር ጋር የተያዘ ነገር ነው። ባዮሎጂካል ኔቸራችን ኃጢአት ነው አይደለም? ታዲያ ይህ ኃጢአት ምንድን ነው? እሱ ከባዮሎጂካል ኔቸራችን ጋር የተያዘው ግራቪቲ መሬት ነው አይደለም? ግራቪቲ ከመሬት ጋር የተያዘ ነገር ነው። እሺ፣ እንደዛ እንደምንል ሁሉ ልክ እንደዚሁም ኃጢአት በሰውነታችን ጋር የተያዘ ነገር ነው። ማንም ሰው ከዚህ ፊዚካል ሰውነቱ ኃጢአትን ለብቻ አውጥ ቢቻል ኖሮ ኢየሱስ አይሞትም ነበር። በነገራችን ላይ ስሪንጅ ይልክልን ነበር። ኃጢአትን ከኛ እያረገ እየመጠጠ የሚያወጣ ነገር ይልክልን ነበር፣ ወይም ሳክ የሚያረግብን። ስለዚህ ኃጢአትን በስጋ ኮነነ የሚለውን ትምህርት ሳስተምር እግዚአብሔር ኃጢአትን ለማስወገድ የተጠቀመው ምንድነው? ልብ በሉ፣ የብሉይ ኪዳን ሊቀ ካህናቶች በብሉይ ኪዳን ውስጥ ኃጢአት ሰዎች ሲሰሩ ከእግዚአብሔር ከቅዱስ አምላክ ጋራ ያላቸውን የኪዳን ህይወት ለመጠበቅ የሚጠቀሙበት መጠበቂያ ስርዓታቸው ሃይማኖት ስርዓታቸው ምንድነው? ኃጢአት የሰራው ሰው በምትኩ የሚሞትለት እንስሳ ይዞ ይመጣል። እጁን በዛ እንስሳ ላይ ይጭናል፣ ይታረዳል፣ ደሙን ያፈሳል፣ ይቅር ይባላል፣ ይሄዳል። እንደገና ያቀርባል፣ ሌላ ኃጢአት ሲሰራ ይሄዳል፣ ያቀርባል፣ ይሄዳል፣ ያቀርባል፣ ይሄዳል። እነዚህ መስዋዕቶች የሚቀርቡት ሰው ለሰራው ምንድን ነው? ኃጢአት ነው። ልብ በሉ፣ ለምን አይነት ኃጢአት ነው? ለሰራው ኃጢአት ነው። ኃጢአት ባይሰሩ ያመጣሉ? አመጡ። ኃጢአት ባይሰሩ በሙሉ ፕሪስክራይብድ የተደረገላቸው መስዋዕት የምስጋና ሊያቀርቡ ይችላሉ፣ የምን ሊሉ ይችላሉ። ኃጢአት ሲሰሩ መስዋዕት ይዘው ይመጣሉ። ካልሰሩ ያመጣሉ? ለምን ይዘው ይመጣሉ? አያችሁት? እግዚአብሔር ለእኔና ለእናንተ እነዚህ ኃጢአት መታሰቢያ ናቸው ይላል መጽሐፍ ቅዱስ። ኃጢአትን ሊያስወግዱ አይችሉም ይላል። ቢያስወግዱ ኖሮ በየጊዜው ለምን ያቀርባል? ኢየሱስ ክርስቶስ ግን ኃጢአትን የሚያስወግድ መስዋዕት ነው ያቀረበው። እንዴት ነው ያቀረበው? ከእነዚህ መስዋዕቶች እንዴት ነው የሚለየው? ብዙዎቻችን ኢየሱስን የምናምነው ለሰራነው ኃጢአት በሞተው ሞት ነው የምናየው። ኢየሱስ ኃጢአት እንድንሰራ ላደረገን ኃጢአተኛነትም መፍትሄ ሊሰጥ ነው የሞተው። ሲገሌ ናገሌ ጅራ በሉ ገባችሁ ወገኖች እ እግዚአብሔር ይመስገን። ሮሜ ምዕራፍ 8 እንመልከት። እም ብዙ ጊዜ አስተምር ያለው ሁዱ የነበረው መልእክት ግዙ ሴል ላይ እናረግላችኋለን። ምዕራፍ 8 ላይ ተመልከቱት። ሮሜ ምዕራፍ 8 ከስጋ የተነሳ ስለደከመ ለህግ ያልተቻለው የእግዚአብሔር ህግ አቅም ያጣው ከምን የተነሳ ነው? ከስጋ የተነሳ ነው ይላል። ምን ሆነ ከስጋ የተነሳ ህግ? መጽሐፍ ቅዱስ ምን ይላል? ደካማ ሆነ። ደካማ ሆነ ምን ማለት ነው? የተላከበትን ፐርፐስ ምን ሊያረጋ አልቻለም፣ ሊፈጽም አልቻለም። ከምን የተነሳ? ኃጢአት ከምን ጋር ይያዛል ብያችኋለሁ? ከስጋ ጋር። ልብ በሉ፣ እሱ ነው ምን መረምረው። ከስጋ የተነሳ ምንድን ነው? እሱ ከስጋ የተነሳ እየሆነ ያለው የእግዚአብሔር ህግ፣ ጻድቁ ቅዱሱ መንፈሳዊው ህግ ሰውን ምን ማድረግ አልቻለም? ቅዱስ ጻድቅ መንፈሳዊ ማድረግ አልቻለም። ከምን የተነሳ? ከስጋ የተነሳ። ምንድን ነው ስጋ? ምን አለው ስጋ? በጣም ብዙ ነገር አለው። ተመልከቱት ምዕራፍ 7 ቁጥር 14 ህግ መንፈሳዊ እንደሆነ እናውቃለን፣ እኔ ግን ከኃጢአት በታች ልሆንኩ የተሸጥኩ። የማን? ከምን በታች? ከኃጢአት በታች ልሆንኩ የተሸጥኩ የስጋ ነኝ። ስለዚህ የስጋ የሆነ ሰው ከምን በታች የሆነ? ኃጢአትና ስጋን መለየት አይቻልም። የተሸጥኩ የስጋ ነኝ። ምዕራፍ 7 ላይ ስንመለከት ሐዋርያው ጳውሎስ ምን እንደሚል ተመልከቱ። ቁጥር 23 ላይ ነገር ግን በብልቶቼ አያችሁት፣ ከአይምሮዬ ህግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ህግ የሚማርከኝ ሌላ ህግ አለው። የእግዚአብሔር ህግ አለ፣ ግን ብልቶቹ ውስጥ ደግሞ ምን አለ? ሌላ ህግ አለ የሚማርክ። ይህንን የሚማርክ መማረክ የሚችለውን ለስት ነው፣ ፍትወት ነው፣ በሰው ውስጥ ያለ ፍላጎት ነው። ብርቱ ፍላጎት ዲዛይር፣ በጣም ፓሽኔት የሆነ ዲዛይር በሰው ውስጥ አለ። ግልጽ ነው፣ ግልጽ ነው። ሲጠግብ ሁሉ የሚርበው እንደማይመስለው አሁን ያለን አንመስልም አይደለም? አዎ። ስለዚህ በብልቶቼ ባለ በኃጢአት ህግ የሚማርከኝ ነው። ይሄ የኃጢአት ህግ በል ውስጥ ይሄ አዲስ ኮንሰፕት ነው። በነገራችን ላይ በደንብ ማየት ያለባቸው የኃጢአት ህግ የምንሰራቸውን ኃጢአቶች የሚያሰራ ህግ ነው። የኃጢአት ህግ ግራቪቲ ሎ እንደምንል የኃጢአት ህግ የት ነው ሆኖ የሚሰራው? በብልቶቻችን ውስጥ ሆኖ አክቲቬትድ የሚሆንበት ጊዜ አለ። መቼ አክቲቭ እንደሚሆን ታውቃላችሁ? ህግ ሲመጣ ነው አክቲቭ የሚሆን። ወይም ቅዱስ ለመሆን ስንፈልግ ወይም መልካም ነገር ለማድረግ ስንነሳ ይነቃቃል። ለምን? ባለና ማን ነው ቅዱስ መሆን ይፈልገው? እኔ ነኝ። ማን ነው መንፈሳዊ የምፈልገው? እኔ ነኝ። ስነሳሳ አክቲቭ መሆን ስፈልግ በብልቶቼ ውስጥ ያለው ነገር ምን ይሆናል? ኢኒሽቲቭ። መንፈሳዊ ድል አድራጊ ህይወትን ለመኖር ሚስጥሩን ማወቅ አለባቸው። ወደፊት በደንብ ላይ ይህን የምንማረው በነገራችን ላይ። ስለዚህ በብልቶቼ ባለ በኃጢአት ህግ የሚማርከኝ ሌላ ህግ አለው። እኔ ምንኛ ጎስቋላ ሰው ነኝ። ከዛ በኋላ ለዚህ ሞት ከተሰጠ ሰውነት ማን? ስለዚህ ከዚህ ከኃጢአት ህግ የሚሄድ ነው። ከምን ሲሄድ ነው? ከምን ሲድን ነው? ወገኖች እንዴት ነው ዛሬ? አነባለሁ እንደገና። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ከኃጢአት ህግ ለመዳን ነው የሚጮኸው አይደለም? ከምን ቢድን እንደሆነ ገብቶታል። ከምኑ ቢድን ነው የሚድነው? ለዚህ ከዚህ ከሰውነት የስድን ነው የምድነው ነው የሚለው። ሁለቱን መላእክት አይቻ ቢቻል ኖሮ ኢየሱስ አይሞትም ነበር። ስለዚህ የሰራችሁት ኃጢአት ላይ እንዳታነጣጥሩ። መንፈሳዊ በደም መንፈሳዊ መሆን የምትፈልጉ ከሆነ የሰራችሁት ኃጢአት ላይ እንዳታነጣጥሩ። ግልጥ ነው። እግዚአብሔር ይመስገን። አልገባችሁም አይደል? If you can't convince him, confuse him. ስለዚህ የሰራችሁት ኃጢአት ላይ እንዳታነጣጥሩ። የማነጣጠር ያለብን ምን ላይ ነው? እነዚህን ኃጢአቶች እንድንሰራ የሚያደርገው የኃጢአት ህግ ላይ ነው። The law of sin. ይሄ the law of sin የት ነው የሚሰራው? ብልቶቻችን ውስጥ ነው። ከሱ የምንላቀቀው መቼ ነው? ከዚህ ሰውነት ስንድን ነው። ጳውሎስ ይህን ጩኸት ነው የሚችለው የሚጮኸው። ኢየሱስ እንዴት እንዳዳነን ተመልከቱ። እግዚአብሔር ይመስገን። እንዴት እንዳዳነን ተመልከቱ። ምዕራፍ 8 ቁጥር 3 ላይ ከስጋ የተነሳ ስለደከመ። አያችሁት? ስጋና ኃጢአት እንደተያዙ ስለደከመ። ይሄ ስጋ እስካለ ድረስ ሰው መንፈሳዊ መሆን አይችልም። መመሪያ እየተሻሻለ ሞዲፋይድ ሆኖ ቢሰጠው፣ ፍቅር 90% 10% ትእዛዝ ሆኖ ቢሰጠው አለ አይደለም? ወይም ደግሞ ማስጠንቀቂያ እናንተን 50-50% ሬሾውን ብትቀላቅሉ ምንም ብትሉ ምንም የኃጢአት ስጋ እስካለ ድረስ ጥቂት እርሾ ሊጡ ሁሉ ምን ያደርጋል? ያቦካል። መቡካታችን አይቀርም። ምንም ሊቀራችን። ግልጽ ነው። ኃጢአት በሰው ብልት ውስጥ ያለ ኃጢአት በምንም አይነት መንገድ ከሰው ሰውነት ውስጥ ሊወጣ አይቻል። እግዚአብሔር እንኳን ራሱ በዚህ ነገር ተስፋ የቆረጠ ነው የሚመስለው። እግዚአብሔር ተስፋ ከቆረጠ እንግዲህ እናንተማ ምን እኛማ ሊለየልን ይገባል አይደለም? ዛሬ በስጋችሁ ተስፋ ቆርጣችሁ የምትሄዱ ያድርጋችሁ እግዚአብሔር። አሜን። አያችሁ? ከስጋ የተነሳ ስለደከመ ለህግ ያልተቻለው ማን ይችላል? ልብ በሉ የእግዚአብሔር ቃል እንዴት እንደሚናገር። ለህግ ያልተቻለውን እግዚአብሔር ያደረገው ነገር አለ እንጂ እግዚአብሔር ችሏል አይደለም ይላል። እግዚአብሔር ያደረገውን ጉድ ተመልከቱ። እግዚአብሔር ሌላ ማን ይችላል? መልአክ ቢላክ ብዙ ሰዎች በአማላጅ በምናም መዳን ያምናሉ። መልአክ እንዴ? መልአኩ አይደለም እንዴ ወደዚህ ችግር የከተታቸው ሰዎች? እንዴት ፍጡር ከዚህ ሊያድን ይችላል? በነገራችን ላይ አት ኤኒ ታይም በቤተ ክርስቲያን ታሪክ ውስጥ የኢየሱስ ክርስቶስን አምላክነትና ፍጹም ሰው የመሆኑ ምስጢር ሲነገር ምንጊዜም እግዚአብሔር ካልሆነ ሰው ማዳን ስለማይችል ኢየሱስ አምላክ መሆኑን የሚያስክር ትምህርትን የተወገዘ ትምህርት ነው። ኢየሱስ ደግሞ አምላክ ብቻ ሆኖ አይደለም ያድነው፣ ፍጹም ሰው ካልሆነ ሊያድነን አይችልም። ስለዚህ እነዚህ ሁለት ነገሮች በጣም 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 ትልቅ ባላንስ የሚጠይቁ ነገሮች ናቸው። ግልጽ ነው። ከዚህ በፊት ያስተማርኩትን አዳምጡ። ስለዚህ ይህን ሚዛን መጠበቅ አለብን። እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ እንደገና ይደግማል። ነገር ሲደገም ብርቱ ነገር አለው። በኃጢአትም ምክንያት ኢየሱስ የመጣው ጥሩ አስተማሪ ሊሆን ምሳሌ ሊሆን አይደለም። ዋናው እነዚህ ነው። እዚህ ላይ ነው ፒን ፖይንት ቢደረግ የሚደረግ። በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ኢየሱስን የሚያህል የሰማይና ምድር ፈጣሪ ያስፈልጋል። ዋይ አይ ቴል ዩ ኢት ኢዝ ሪሊ ሲሪየስሊ ያለ እርሱ መዳን አይቻል። ዩ ዊል ሲ ዋይ። ማንም ፍጡር ይሄን ከዚህ ማን ሊያድነን አይችል። ፍጡርን ከፍጡራዊነቱ በፍጡር ማዳን አይቻል። ስለዚህ በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና አድርጓልና በሉስት አድርጓልና። በጣም ቆንጆ ቃል ነች። አድርጓልና በሉስት አፍሪካን አሜሪካን ቸርች ብንሆን ኖሮ በጣም እየጮሆኑ የስ ማይ ሎርድ ይላሉ። በጣም ደስ ይላቸው ነበር። በጣም በኤክሳይትመንት ኤክስፕሬስ ያለ እኛ ውጦ ቁልጭ ነን ምንም
ልኮ አድርጓልና ይሄን ኮንሰፕት እየተከተሉ ሲሄዱ በሄዱ ሰዎች እኔ አንዳንድ መጽሐፍ ቅዱስ አነበው ግን እነዚህ ብራንስ ይበራልኝ ብታዩ ያበድኩ ነው የሚመስላችሁ። ሃሌሉያ ብዬ ነው የምናሳው። እግዚአብሔር ይመስገን። ምክንያቱም አድርጓል እንዴ የተቸገርንበትን ችግር ገላግሎናል ነው የሚለው። አድርጓልና እስኪ በሉ ባይሆን ደገሙት እንጂ አለ አይደለም አለ ልኮ አድርጓልና። አያችሁት? ምንድነው ያደረገው? እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ። የመንፈሳዊ ህይወት ምስጢር ያለው እዚህ ላይ ነው። ይሄን ወደፊት ነው የምንማረው። በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ። ብዙ ጊዜ ምሳሌ ማረገው ቤስት ምሳሌ አድርጌ የቆጠርኩት እስካሁን ያለኝ የተሻለ እግዚአብሔር እስኪሰጠኝ የዛ የካርፔቱን ታሪክ ነው። የዚህ ቸርች አዝማች ሊሆን ምንም አልቀረም። ዜማ የሚያወጣል ሰው አጣው እንጂ አይደለም። ካርፔቱ ቆሽሾ ጠረን አምጥቷል ቤት ውስጥ። ምንድን ነው የቤት እንትን ይላል። ሻምፑና አድርገው ቫኪዩም ይደረጋል፣ ጠረኑ አይጠፋም። ሻምፑ ይደረጋል፣ ጠረኑ አይጠፋም። ፕሮፌሽናል ሻምፖ አምጥተ እናረጋል፣ አይጠፋም። ምንድን ነው? ካርፔቱን ቀየረው። የቱ ጋር ያለው ነው የምንቀየረው? እግር የረገጠበትን ነው። እንደ ሀገር ቤት የልጅነት ሱሪ ግማሹ ካጌ ግማሹ እንትን ምናምን የተጣፈ እንደሚለበስ እዚህ ጋር ጅንስ እዚህ ጋር ምናምን። እንዴት ነው ካርፔቱ የምንቀየረው? አይ አልጋ ስር ያለው ማንም አልነካውም ብላችሁ ትላላችሁ። ብዙዎቻችን የማንወደው ደጉን ስጋ አንነካውም። መጥፎ መጥፎ ሆነ የስጋ ነገር ነው የምንጣለው አይደለም። የስንት እኮ ወርቃማ ታሪክ ያለው እኮ ስጋ አለ አይደለም። በዘሩም ያኮራ ስንት ስጋ አለ። የጨዋ ልጅ አይደለም ትልቅ ሰው ልጅ የተማረ ጥሩ አስተዳደግ ያደገ መልካም ስጋ አለ። እኛም አይነካ። ከስጋ ውስጥ የተመረጠውን ነገሩን ነው የምንጠላው። ብዙ ነገሩን የምንወደው አለ። የትኛው ካርፔት ነው የሚወጣው? ካርፔቱ ቢቀየር ሁሉም ነው የለም። እኔ ይሄ ካርፔት ምን አደረገኝ ብሎ የሚል የለም። ሁሉንም እንቀየር። ካርፔት እና ስጋ በጣም የተለያዩ ናቸው። መቼም እግዚአብሔር ኃጢአትን የኮነነው ኃጢአትን ኮነነ በሉስ እንዳትረሱ። ዋናው ነገር እሱ ላይ ነው። እንደውም መድገም አለብን። ኃጢአትን ኮነነ በሉ እንዳትረሱ። ኃጢአትን በስጋ ኮነነ ቃሉ ልክ እንደዚህ። ኃጢአት የሚጠላውን ኃጢአት ለብቻው ትሪት አላረገም። ምንድን ያረገው? በስጋ ምን አረገው? ኮነነ። ለምን? ኃጢአት it's the function of the man, the body. ምንድን ኃጢአት የሚያረገው? ሚስጥሩ ሰውነታችን አሁን አይኔ ያል ኖርማል ነው ማየት አይደል? ባይሆን ኖሮ እግዚአብሔር አይሰጠንም ነበር። አይ ሰውነታችን ላይ ያሉ በሙሉ ብልቶቻችን ይሰራሉ። ኖርማል ነው መብላት መጠጣት። አዳምና ሔዋንን ወስዶ ገነት ውስጥ ነው ያስቀመጣቸው። በገነት ውስጥ ለመብላት መልካም የሆነ አይደለም፣ ለማየት መልካም የሆኑ ነገሮች በገነት ውስጥ አድርጓል። ይሄ ክፋት የለውም። ይሄ ፍላጎታቸው በአዳምና ሔዋን ውስጥ ፈንክሽን ያደረገ የነበረው እንዴት ነው? ከእግዚአብሔር ጋር ያላቸውን ግንኙነት ባላዛባ ሁኔታ ነው ይኖሩበት የነበሩት። ነገር ግን ይሄ ሰውነታቸው ፍላጎት እግዚአብሔርን እንዳይታዘዙ በሚያደርጉ ሁኔታ፣ የእግዚአብሔርን ነገር በሚያስጠላቸው ሁኔታ ምን ሆነ? ሰውነታቸውን ኮንትሮል አረገ። ሁለመናቸውን ኮንትሮል አረገ። ፈቃዳቸውን ኮንትሮል አረገ። ኃጢአት ከሰሩበት ጊዜ ጀምሮ መጽሐፍ ቅዱስ ዘፍጥረት ምዕራፍ 6 ላይ መንፈሴ ከሰው ጋር ለዘላለም አይኖርም አለ እግዚአብሔር። እርሱ ስጋ ነውና የሚያስበው ሁሉ የስጋ ነገር ነው። ሁሉም ሰው የስጋውን ነገር ያዳመጠ ነው የሚኖር የስጋው ፍላጎት ያዳመጠ ማንኛውን ማጥያት ስሙን ጠርታችሁ እስኪ ጠይቁ ስጋ ምክንያት ያልሆነበት ኃጢአት ምን እንደሆነ እኔ እንዳየሁት ከመጽሐፍ ቅዱስም እንዳጠናው ሁሉም ኃጢአት ከስጋ ፍላጎት የተነሳ ነው ግልጽ ነው ስለዚህ እግዚአብሔር የሰዎች ልጆች እግዚአብሔር እንዳይታዘዙት የሚያረጋቸው ነገር ምን ነው? የስ በሰውነታቸው ውስጥ ያለ ፍላጎት ፈቃዳቸው ምን አርጎታል? ገስቶታል። ከዚህ ነገር ራሱ ማላቀቅ የሚችልን ሐዋርያ ጳውሎስ በዚህ በሮሜ 8 ላይ የሚለው እንመልከት። ቁጥር 21 ላይ ምዕራፍ 7 ቁጥር 21 ላይ እንግዲያስ መልካሙን አደርግ ዘንድ ሰወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። ምን አይነት ሕግ? በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋው በብልቶቼ ባለ ሕግ የሚያደርገኝ ሌላ ሕግ አለው። በሌላ አባባል ብልቶቼ ውስጥ ያለው ሌላ ሕግ አለ። የራሱን የራሴን አእምሮ የሚማርክ የቱ ነው የሚማርከው? ውጊያው የት ነው የሚካሄደው? በሰውየው በራሱ ውስጥ ነው የሚካሄደው። አያችሁት? በሰውየው በራሱ ውስጥ ነው የሚካሄደው። በአይምሮ ላይ ያለውን ህግ የእግዚአብሔር ነገር ለማድረግ ፈል የሚማርክ ሌላ ህግ አለው። ከዚህ ማን ነው የሚያድነኝ? ከየት ነው የሚያወጣው? በብልቶቼ ውስጥ ነው የሚሰራው። እግዚአብሔር ይሄንን በመገለጥ ነው ያሳየው። በነገራችን ላይ አጥያተንም ለማወቅ መገለጥ ያስፈልጋል። ምክንያቱም የማይታወቅ ስውር ጥበብን ለዳዊት እንደገለጠለት ለጳውሎስም ገልጦለት ነው። ወገኖች ብዙ የሚሰወርብን እኛ ራሳችንን ኖርማል አድርገን ነው ምናየው። በአሁን ባለንበት ስቴት ኦፍ ማይንድ ነው ምናየው። ስንት ጥፋት እንኳን አጥፍተን ጨዋ ሰዎች ሆነ እኔ እንላለን አይደለም? አዎ። ዘ ሙቪንግ ሰልፍ የሚል አንድ መጽሐፍ አነብ ነበር እና እናትየው ልጃቸውን ልጇን ስትቆጣ ልጇም ሽታ ስትመጣ ንጭራቅ ሆና ልትበላት ልጅቷን ትደርሳለች። እንዴ እናትየው ወሬነች ምንድነው ይብልና ልጅቷ ዲፕሬስድ ትሆናለች። ከዛ ደግሞ እናትየው መለስ ብላ እኔ ኮላንቺ ብዬ ምናምን ብላ በቃ ምናምን ደግሞ ተናካለም ታለች። ሶስተኛ መጨረሻ ደግሞ ልጅቷ ድብር እንዳለ ስታይ ደግሞ አብራ እያለቀሰች ሪል እናት ትሆናለች። ልጅቱ ይሄ ነገር ሲፈራረቅባት መጨረሻ ላይ በቃ ዲፕሬሽን ያዛት። ሐኪም ጋር ሄደች። እናቴ የትኛዋ ነች? አውሬዋ ነች ወይስ ያረገችው ግልት የሚሰማት ነች ወይስ የእናቷን የምታለቅ ሰው ነች? እኔ እናቴን አጣኋት አለች። ዘ ሙቪንግ ሰልፍ ራሱን አያየም። ዩሲ እኔ ኢጎአችን በብዙ ስቴት ኦፍ ማይንድ ውስጥ ያልፋል። የነበረበትን ስቴት አያውቅም ምንነታችን። That's where the problem is. ራሳችንን በትክክለኛ አንደርስታንድ ማድረግ አንችልም። ታቃላችሁ? This is a big problem. ሁላችንም ያለው። ስለዚህ እግዚአብሔር ሲገልጥልን እግዚአብሔር ሲያሳየን ነው ራሳችንን እናውቀው። ግልጽ ነው? እግዚአብሔር ቃል ብርሃን ነው። እግዚአብሔር ብርሃን ሆኖ ምን ያደርገናል? እግዚአብሔር ቃል ራሳችንን ኃጢአት በብልቶቻችን ውስጥ ሆኖ ፋንክሽን የሚያደርግ ምን ነው? ሰውነታችን ፍላጎት እግዚአብሔር እንዳንታዘዝ እንደሚያደርገን የታወቀ ነው። ሌላ ምን ፈልገ ነው የምናደርገው? አይደለም የስበለው አይደለም እንዴ? ያ ስለዚህ በዚህ ቦታ ላይ سنመለከት እግዚአብሔር ኃጢአትን ለመኮነን ኃጢአትን በስጋ አድርጎ አንድ ላይ ካርፔቱን ያስቸገረን ሽታ ነው ግን መልካም ካርፔትም እንዳለም እንኳን ቢመስለን አንድ ላይ ወጣ እንደምንል እግዚአብሔር ስጋን በመንፈሳዊ ነገር ዲስኳሊፋይ አርጓል። አም ኖ ሞር ኢንተረስትድ ኢን ዘ ፍለሽ። ሃሌሉያ ገላገለን እኮ እግዚአብሔር ይመስገን። ሃው ዱ ዩ ሊቭ ታዲያ መንፈሳዊ ሆነ? ስጋ ዲስኳሊፋይ ሆኗል። እንዴት ነው? ሃሌሉያ ማትሉም እንዴት? ስለማይገርም ስለሚላችሁ ነው አይደል? እሺ የስጋን መሻር እንመልከት። ሮሜ ምዕራፍ 6 ላይ ስንመለከት ልብ በሉ ቁጥር 6 ላይ ከእንግዲህ ወዲያ ለኃጢአት እንዳንገዛ ከእንግዲህ ወዲያ ለምን እንዳንገዛ እ ለኃጢአት እንዳንገዛ ከእንግዲህ ወዲያ ለኃጢአት እንዳንገዛ ለማን ነው ማንገዛው ለኃጢአት ነው ማንገዛው this is very very important ከእንግዲህ ወዲያ ለኃጢአት እንዳንገዛ ከዛስ የኃጢአት ስጋ ይሻር ዘንድ እዛ ላይ እንደዚህ ነው የሚለው አንብቡት የኃጢአት ስጋ ምን ያደርግ ዘንድ ይሻር ዘንድ አቶ ከሌ ከስልጣናቸው ተሻሩ ውይ ውይ ሞቱ እንዴ ትላላችሁ ተሻሩ እንጂ አልሞቱ አያችሁ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ የኃጢአት ስጋ በርስቱ ኃጢአት ስጋ ማለት ምን ማለት ነው ኃጢአትና ስጋ ምን ያደርጉም ብያችኋለሁ አይለያዩ ስለዚህ ስለማይለያዩ የኃጢአት ስጋ መሻራል በሌላ አባባል ምን ማለት ነው በየትኛውም መንገድ መንፈሳዊ ህይወት ለመኖር ስጋ መነሻ በሚሆንበት ሁኔታ ስጋ በስጋነቱ እንደ ብሉይ ኪዳን አድርግ አታድርግ የተባለ ሰውየው መንፈሳዊ ሊሆን አይችልም ለምን ስጋ ተሽሮ መንፈሳዊት እንዴት ነው የሚጀምረው በዳግም ልደት
አሜን
እግዚአብሔር ይመስገን በዳግም ልደት ነው የሚጀምረው መንፈሳዊት ለዚህ ነው ከስጋ የተወለደ ምንድነው ስጋ ነው ስለዚህ እሱ ስለተሻረ ምንድነው ከመንፈስ በተወለደ ህይወት ነው ብዙ ሰው ግራ የሚገባው እዚህ ላይ ዳግም ልደት መፈክር ብቻ ነው መፈክር በተግባር ካልተተረጎመ ይቅደም ያለ ሁሉ ማለት ነው ወደመ አለ ይቅደም ይያለ ሁሉ ነው ይወደ ምን ቀደም በሙሉ የተንኮታኮተ ወደ ግን እኛ ጋር ዳግም ልደት ሪል መሆኑን ማውቃለን ስለዚህ ወደፊት መንፈሳዊነትን ስንማር ዳግም ልደት በዳግም ልደት ያገኘነው ህይወት ምንድነው ክርስትናን የምኖርበት የዳግም ልደት ህይወቴ ምንድነው የሚለው ማወቅ ለምን ከስጋ በመወለድ ያገኘነው የስጋ ህይወት ተሽሯል ምክንያቱም እሱ ካልተሻለ ለኃጢአት እንገዛለን ወይም በሂሳብ እናስቀምጠው መሰለኝ ይሄንን በሂሳብ እናስቀምጠው በመደመር በመቀነስ በእንትን ኮምፕሌክስ በሆነ ሂሳብ አይደለም እሱንም ራሴም አልችለውም ግን ለማንኛውም በሂሳብ በመደመር እናስቀምጠው ለኃጢአት መገዛት ወይ ምንና ምን ሲሆኑ ነው የሚሆኑት ስጋ የኃጢአት ስጋ ሲደመር አሮጌ ሰው ይሆናል ለኃጢአት ምን መገዛት እነዚህ ሁለቱ ሲኖሩ የኃጢአት ስጋ ማን ወይ ሂሳቡን በደንበኛ እናብራ አንዳንድ ጊዜ አንዳንድ ልጆች ሂሳብ በደንብ ስለማይገባቸው እንዘረዘራለን ዛሬ ፍራክሽን ለልጄ ሳስተምር ነበረ አይደለም እና ኢቨን ነምበር ኮምፓውንድ ነምበር እነዚህን ፍራክሽን መቀነስ አስቸገረው እና improper fraction መለወጥን አማሳየት ነበረብኝ እንዴት ሙሉ ቁጥሮችና ፍራክሽኖች እንዴት እንደሚቀነሱ ግራ ተምታታበት አንዱን ከመደመር የሌለበትን ከምን እየደመረ የኃጢአት ስጋ የሚለው የኃጢአት ህግ ሲደመር ስጋ የኃጢአት ህግ የኃጢአት ስጋ እነዚህ ሁለቱ ጣምራ በመሆናቸው እዚህ አንድ ላይ መሆናቸው እንዳትረሱ የኃጢአት ስጋ ስንል ዝም ብሎ ታይትል አይደለም ኃጢአት ያለበት ስጋ የተስፋዬ ቤት ካለ እዚህ ነው እንደሚኖረው እንደሚባል የኃጢአት ስጋ ሲባል ማን አለ ማለት ነው ኃጢአት አለ ማለት ነው እዛ ስጋ ግልጽ ነው ስለዚህ የኃጢአት ስጋ አለ ግን ምን ሆኗል ተሽሯል እንዴት ነው የተሻረው ሚስተር ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ ማን እንደተሰቀለው አሮጌው ሰዋችን ስለዚህ አሮጌው ሰው ነው የተቀነሰ የኃጢአት ስጋ አለ ወይስ ሞቷል ወይስ ምን ሆናል ምንም ብትጠሩት ሞቷል እንዳትሉ አለ የኃጢአት ስጋ ተሽሯል እንጂ አለ ተከሪ ሞቱ እንደማትሉ ተሻረው ሲባል አይደለም ስለዚህ ኃጢአት ስጋ አለ የተቀነሰው የተሰቀለው ማን ነው አሮጌው ሰው እግዚአብሔር ይሄን ብርሃን ያብራላችሁ አንድ ምስጢር ነው ያለው አሮጌው ሰው ማለት ነው። እሱ ነው ትልቁ ጥያቄ። አሮጌው ሰው ማለት ምን እንደሆነ ተመልከቱ። አሮጌው ሰው ማለት አንትሮፖስ ሰው የሚለውን ቃል ስናስብ ያለ እግዚአብሔር ያለ መንፈስ ቅዱስ ያለ ክርስቶስ ያለ ሰው ያለ እግዚአብሔር ያለ መንፈስ ቅዱስ ያለ ክርስቶስ ያለ ሰው አሮጌ ሰው። አዲሱ ሰው ማን ነው? ሙሉ በሙሉ አዲሱ ሰው ኢየሱስ ነው። ግን እኛ አሮጌ ሰዋችን አሁን ተሰቅሏል። ለምን? በክርስቶስ ተሰቅሎልናል። እኛ ጋር አሮጌ ሰው የለም። ለምን? ምክንያቱም ዳግም ተወልደናል። መንፈስ ቅዱስ አለ፣ ጌታ አለ። ቅርንጫፎች ነን፣ ከግንዱ ጋር ተጣብቀን። ማንም በክርስቶስ ቢሆን ምንድን ነው? ስለዚህ ዊ ሃቭ ፖቴንሻል በአዲሱ ፍጥረት ለመኖር። ፖቴንሻላችን ማን ነው? ኢየሱስ ነው። ግልጽ ነው። እንዴት ሄደውን ቻለ? ያለ እግዚአብሔር ያለ ክርስቶስ ያለ መንፈስ ቅዱስ የሚኖረውን ታሪክ እግዚአብሔር ከዚህ በኋላ አይፈልግም። በክርስቶስ ያልሆነ ማንም ሰው መንግስተ ሰማያት አያት። ወልድ የሌለው ህይወት የለው። መዳን ብቻ አይደለም፣ ያለ እኔ ምንም ማድረግ አትችልም። ማድረግም ያለ እርሱ አይሆንም፣ መዳንም ያለ እርሱ አይሆንም። ስለዚህ ክርስቶስ ለመዳናችን፣ ለመኖራችን፣ ለሁሉም ኃይልን በሚሰጠኝ በክርስቶስ ሁሉም ምክንያቱ እሱ። ስለዚህ በአዲስ ኪዳን እግዚአብሔር ያመጣው መፍትሄ፣ ደህንነት መፍትሄ፣ አዳምና ሔዋን ለሰሩት ኃጢአት አቻ ባቻ የሆነ አስገራሚ ምልልስ ነው። እንዴት? እግዚአብሔርን አንፈልግም እንደ እግዚአብሔር እንሆናለን አለ። ያለ እኔ እንደ እኔ ትሆናለህ ባልቀጠ መሆን ቻሉ። ያለ እግዚአብሔር እንደ እግዚአብሔር መሆን አይቻልም። አሁን እግዚአብሔር ያለ እኔ መሆን የምትፈልገው ሁሉ እንደማይሆን እንደምታትሉ ራሴ እሰጣለሁ እንካ። ግን ይህን ተምረንም አይሆንልን። ምክንያቱም እኛ ተምረን ግራጁዌት የምናደርግ ነው ይመስላል። ስለ በሆነ እውቀት ግራጁዌት አድርገን ራሳችን የምናቋቁም ነው ይመስለን። እግዚአብሔር ለእኛ የሚያስፈልገን በኖሌጅ መልክ አይደለም፣ በሪሌሽንሽፕ በኖሌጅ እግዚአብሔርን የሚያውቅ ሰው እግዚአብሔርን አያገኝም። በሪሌሽንሽፕ ስለዚህ እግዚአብሔር ራሱን ነው የሚሰጠው። ኃጢአት ምንድን ነው? ሰው ያለ እግዚአብሔር በመኖሩ ያለ እግዚአብሔር ለመኖር በመረጠው ምርጫ የተጋለጠበት ፍጡራዊ ህይወት ውጤት ነው። እየተነነ የመጣ ከሰማይ ላይ የበነነ ቫይረስ አይደለም። ያለ እግዚአብሔር ለመኖር በመረጠው ምርጫ፣ በዚህ ምርጫ ለማንነቱ ተጋለጠ፣ ለራሱ ተጋለጠ። የራሱ ማንነት ቱማች ሆነበት፣ የማይችለው የማይቆጣጠረው ነገር ሆነ። ማንኛውንም ኃጢአት ተመልከቱ። እግዚአብሔር ያሳያችሁ ስንት ኢንቴሊጀንት የሆኑ ሰዎች በሱስ ተይዘው እንዴት እንደሚሞቱ ታያላችሁ። ስንት የሚያውቁ ሀገር የሚያስተዳድሩ ስንት የሚመክሩ ሰዎች በሲጃራው በመጠጡ የስጋ ፍላጎት ለራሱ የማይጠቅም ነገር እያስናፈቃቸው ለስንት በሽታ ሰዎች ይጋለጣል። ኢንቴሊጀንት የሆኑ ሰዎች ሁሉም ነገር ያላቸው፣ እስቲ የሚወስዱትን ነገር ውሰዱ። ማን አምጡ ያላቸው? ማን ነው ባፍንጫቸው የሚያስገቡት? ማን ነው በመርፌ የሚያስወጋቸው? ማን ነው የሚያስጠጣቸው? ማን ነው የሚያስጨሳቸው? ማን ነው እሱ የሚያስበላቸው? ማን ነው ጠላታቸው? ስጋ። ሌላ ኢነሚ ካለ ነገሩ ሲምፕል እንዳይመስላችሁ ፕሊዝ። ይህን ስጋ ሰው ሊያሸንፈው አይችልም። ግራቪቲ ምስባችሁ እስቲ ሳብ የሚያረጋችሁ ቁጭ ስትሉ የሚጎትታችሁ ይታወቃል። እኔ ሲኤንኤን ነው ወስዳለሁ ኢንተርቪው እንዲያረጉ ይጎትታል። የሚሰማዋል ግራቪቲ። መቼ ነው የምናውቀው ግራቪቲ እንዳለ? ከግራቪቲ ጋር የሚጋጭ ነገር ማድረግ ስንፈልግ፣ መብረር ስንፈልግ መቼ ነው ኃጢአት የሚታወቀን? መንፈሳዊ ለመሆን እስቲ ሞክሩ። You'll see the terrible effect of sin, the power of sin. ያኔ ነው መቼም ፈሪሳዊ መሆን መፈለግና ጄንዊን የሆነ መንፈሳዊ መሆን መፈለግ የተለያየ ነው። ግብዝነት ብላይንዲንግ የሆነ ፎርስ ነው። ራሱ የኃጢአት ውጤት ነው። በነገራችን ላይ ኃጢአት ማለቴ በአፒታይት የሚወሰዱ ነገሮችን ብቻ አይደለም ያለ አንጎላችንን ፉዞ ያደረገ ነገር ነው። ያልሆነውን የሆን እያለ ራሳችን እንድናስቱላ ያደረገ አይደለ? አስመሳይነት፣ ግብዝነት፣ ውሸት፣ መቀላመዱ ንጭ ሁሉ እናደለም። ሰው ምንድን ነው ስታተስ ኢሜጅ አለ። ሶሻል ሱሳል አይደለም? ሶሻል አቢት አለ። እና ስታተስ ኮ መጠበቅ ያለብን ነገር አለ። ሰዎች ዘንድ አፒል አድርገን አፒር ማድረግ የምንፈልግባቸው ሁኔታ እነዚህ እነዚህ ነገሮች ሁሉ ምን ያረው ኃጢአትን እንሰራ ምክንያት ይሆናል። ስለዚህ በምግብ በመጠጥ በሱስ መልክ ብቻ ያለ ማንኛውም ኃጢአት ራሳችንም መሆን በጣም አንፈልግም። ለምንድን ነው ሌላ መሆን? ምክንያቱም ሪድነቱን ልብ ጉላያየ ሁሉ ድራሹ ነው። በነገራችን የሚያፍሩ ሰዎች አይታችኋል? ቱማች ሰልፍ ካንሽስነስ ያላቸው ሰዎች ናቸው። በጣም ከልክ በላይ ራሱን የሚያይ ሰው እስቲ ወጣና ተናገር። ምን ልበላችሁ፣ በቃ ከመጠን በላይ ራሳቸውን ስለሚያዩ ሰው የሚያቸውን ሁኔታ ቢያዩ በሰው ቢያዙ እንደዛ ይሆኑ ያድኖት እንጌ። በጣም ከልክ በላይ ራስ አብኖርማል ሰልፍ ካንሽስነስ፣ ከልክ በላይ ራስ ኃጢአት ሰው ተፈጥሮ ማንነት ጋር የተያዘ ፍጡር ከፈጣሪ ሊያገኘው የሚገባውን ነገር እግዚአብሔር በእግዚአብሔርነቱ ለሰው ሊሆንለት ያለውን ነገር አልፈልግም ብሎ ለራሱ ማንነትና ፍላጎት በአልፎ በመሰጠቱ በምርጫው በመሰጠቱ የመጣ ጣጣ ነው። የዛን ሳይድ ኢፌክት መቻ ሰው እንደ እግዚአብሔር የሆነ ቅዱስና መልካም መንፈሳዊ የሆነ ትእዛዝ መጥቶለት አድርግ ሲባል ያን ጊዜ ነው ያን ጊዜ ሰው ቴሪብል የሆነ ፍጡር ነው። ፈሪሳዊ ያለነት እግዚአብሔር ያለ እውነተኛ ስንሆን ራሳችን ያለ ወደ ዓለም የገባው ኃጢአት ቫይረስ አይደለም። እግዚአብሔር የተለየን ፍጡር መሆናችን፣ እኛ ለእኛነታችን አልፈን መሰጠታችን፣ እግዚአብሔር የሚሰጠን መፍትሄ ጉድ አድቫይዝ አይደለም። መልካም ህግ፣ መልካም መመሪያ፣ መልካም ትምህርት አይደለም። ራሱ ሳልቬሽን መዳን ማለት እግዚአብሔርን ማግኘት፣ ስለ እግዚአብሔር መማር እግዚአብሔር ማለት። በተኛ መንፈሳዊት የኖሩ የእግዚአብሔር ሰዎችን ታሪክ ሁሉ ብትመለከቱ ከእግዚአብሔር ጋር ያላቸውን ግንኙነት የሚያውበት ሁኔታ ያለ እግዚአብሔር ያለ አየር መኖርን ዲፋይን ቢያደርጉ ይቀላቸዋል። ያለ እግዚአብሔር መኖርን ቢያቸው እግዚአብሔር ኤክስተርናል በሆነ ጋፕ ባለው ሪሌሽንሽፕ የሚያይ ሰው መንፈሳዊ ሪል ስፒሪቹዋል ላይፍ ነው። ከውቅያኖስ በባሌ የመጣ ውሃ ውስጥ እየተሞጫረቀ ውቅያኖስ አየው የሚል ሰው እንደሌለ በዛ እግዚአብሔር እንደ እግዚአብሔርነቱ መምጣት መዳን ማለት እግዚአብሔር ሳልቬሽን የሰጠን ሃይማኖት የሃይማኖት ሲስተም አይደለም። እግዚአብሔር የሰጠን ሃይማኖት ውድ ወገኖቼ ራሱን ነው።